ይህ የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ሚያዝያ 22 2014 ዓ.ም ዝግጅታችን ጀመረ። ባለፈው ማክሰኞ በጎንደር ከተማ በቀብር ቦታ ላይ በተፈጠረ አለመግባባት በእስልምና እምነት ተከታዮች ላይ የደረሰውን ጥቃት ተከትሎ በተቀሰቀሰው ግጭት ህይወታቸው ያለፈው ሰዎች ቁጥር 14 መሆኑን የአማራ ክልል መንግስት አስታወቀ። የአማራ ክልል የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሰይድ መሐመድ 20 የእስልምና እምነት ተከታዮች መገደላቸውን ለሮይተርስ መናገራቸው ይታወሳል። ጤና ይስጥልኝ እንደምናመሻችሁ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ @voaamharic ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ 4 ሰዓት አብረናችሁ ነን። አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። በኢትዮጵያ በግጭት ምክንያት በሚሊዮኖች የሚቆጠሩ ኢትዮጵያውያን ከፍተኛ የምግብ እጥረትና የተራዘመ ረሃብ ውስጥ እንደሚገኙ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትላንት ባወጡት መግለጫ አስታወቁ። በጦርነቱ የተጎዱት ማህበረሰቦች የሚያስፈልጋቸው የምግብ እርዳታ እንዲደርስ የኢትዮጵያ መንግስት እንዲሁም የትግራይና የአፋር ክልል ባለስልጣናት በቅርብ እየወሰዱት ያለው እርምጃ አበረታች ነው ያሉት ብሊንከን፣ ሁሉም ኢትዮጵያዊ ዘላቂነት ያለውና ያልተገደበ እርዳታ እንዲያገኝ ሁሉም ወገኖች የእርዳታ አሰጣጡን ሂደት እንዲያፋጥኑና እንዲያሰፉ ጠይቀዋል። ዩናይትድ ስቴትስ ለዚህ እርዳታ መስጠቷን እንደምትቀጥልም አረጋግጠዋል። ብሊንከን አክለው ጠቅላይ ሚኒስትር አብይ አህመድ ግጭቱ እንዲቆም የአስቸኳይ ጊዜውን በማንሳት በእስር ላይ የነበሩ ፖለቲከኞችን በመልቀቅና ማንኛውንም ጥቃት በማቆም መሰረት መጣላቸው አበረታች እርምጃ መሆኑን ጠቅሰው የትግራይ ኃይሎች ከአብዛኛው የአፋር አካባቢ መውጣታቸውና ግጭቱ በሰላማዊ መንገድ እንዲፈታ ለማድረግ ፈቃደኝነት ማሳየታቸውን አበረታተዋል። ይህን አጋጣሚ በመጠቀምም ግጭቱን ለማቆም ድርድር እንዲካሄድና በትግራይ መሰረታዊ አገልግሎቶች በአስቸኳይ እንዲጀመሩ መደረግ አለበት ሲሉ ለሁሉም ወገኖች ጥሪ አቅርበዋል። ማሊ በሚዲያዎች ላይ የጣለችው እገዳ በቀጠናው ለሚዲያ ነጻነት ጥላቻ እያደገ መሄዱን ያሳያል ሲል የተባበሩት መንግስታት ድርጅት ከፍተኛ ኮሚሽነር ቢሮ አስጠነቀቀ። የመንግስታት ድርጅቱ የሰብአዊ መብት ባለስልጣናት ማሊ ረቡዕ ዕለት ዓለም አቀፉን ራዲዮ ፍራንስና ፍራንስ 24 የተሰኙትን ጣቢያዎች ማገዷ ትልቅ ድንጋጤ እንደፈጠረባቸው የገለጹ ሲሆን የተቋሙ ቃል አቀባይ ራቪና ሻምዳሳኒ በማሊ የሰፈነው ፍርሃት በጋዜጠኞችና ጦማሪዎች ላይ ጫና እያሳደረ መሆኑን ገልጸዋል። ሻምዳሳኒ በማሊ ዓለም አቀፎቹ የሰብአዊ መብትና ሰብአዊነት ህግጋት በከፍተኛ ሁኔታ እየተጣሱ መሆኑን የሚያሳዩ ማስረጃዎች እየታዩ ነው ያሉ ሲሆን ተጨማሪ ምርመራዎች ሊደረጉ እንደሚገባም ተናግረዋል። በዓለም ዙሪያ በጋዜጠኞች ላይ የሚደርሱ ማስፈራራቶች እየጨመሩ መሄዳቸውን ያመለከቱት ሻምዳሳኒ መንግስታት ጋዜጠኞችን ለማዋከብና ነጻ የመረጃ ዝውውርን ለመገደብ እንደ መሳሪያ የሚጠቀሙባቸው በርካታ መንገዶች እንዳላቸውም ጨምሮ አብራርተዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ከሩሲያ ፕሬዝዳንት ቭላድሚር ፑቲን ጋር ማክሰኞ ዕለት በሞስኮ የተገናኙ ሲሆን ከዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ጋር ደግሞ ሐሙስ ዕለት በኪቭ ተገናኝተው ተነጋግረዋል። ጉተሬሽ በሞስኮ በነበራቸው ቆይታ ፑቲን በደቡብ ዩክሬን በምትገኘው ማሪዮፖል ከተማ በአዞቭስታል የብረት ማምረቻ አካባቢ የምታደርገውን ጥቃት አቁማ በአካባቢው ተጠልለው የሚገኙ በመቶዎች የሚቆጠሩ ንጹሃን ዜጎች ለቀው መውጣት እንዲችሉ እንደምታደርግ በመርህ ደረጃ መስማማታቸው ተገልጿል። የዩክሬን ምክትል የውጭ ጉዳይ ሚኒስትር ማይን ጃፕሮቫ ረቡዕ ዕለት ባደረጉት ንግግር የራሽያ ወታደሮች በሀገሯ ላይ በርካታ የጦር ወንጀሎችን እየፈጸሙ መሆኑን በመግለጽ ተጠያቂነት እንደሚያስፈልግ አስታውቀዋል። በቀጣይ ዋና ጸሐፊው ወደ ሴኔጋል፣ ኒጀር እና ናይጄሪያ የሚያመሩ ሲሆን በብዛት የእስልምና ሃይማኖት ተከታይ ያላቸው ሶስቱ ሀገራት ጉተሬሽ በየአመቱ ለረመዳን ያላቸውን ድጋፍ ለማሳየት የሚያደርጉት ጉዞ አካል መሆኑ ተገልጿል። በዚህ ጉዟቸው ጉተሬሽ የዩክሬን ጦርነት በአፍሪካ ላይ እያሳደረ ያለውን ተጽዕኖም ያጎላሉ ተብሎ ይጠበቃል። በሌላ በኩል የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ የራሻ ወታደሮች በሀገራቸው በሚፈጽሙት የጭካኔ ተግባር ምክንያት የህዝብ ቁጣ እያየለ በሄደበት ወቅት ስለ ሰላም ውይይት ማድረግ አስቸጋሪ መሆኑን መግለጻቸውን ተከትሎ በራሽያና በዩክሬን መካከል የሚደረገውን ጦርነት ለማስቆም የሚካሄደው ድርድር ቀጣይነቱ አጠራጣሪ ሆኗል። የራሽያ ጠቅላይ ሚኒስትርም የምዕራብ ሀገራት የጣሏቸው ማዕቀቦችና የሚልኩት የጦር መሳሪያ ድርድሩን እያደናቀፈ መሆኑን ተናግረዋል። ይህ በእንዲህ እንዳለ ቀጣዩን የቡድን 20 ስብሰባ የምታስተናግደው ኢንዶኔዥያ ፕሬዝዳንት ጆኮ ዊዶዶ የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ እንዲገኙ ጥሪ አቀርበውላቸዋል። ሆኖም የራሽያ ፕሬዝዳንት ቭላድሚር ፑቲን ስብሰባውን ለመታደም ማቀዳቸውን መግለጻቸውን ተከትሎ ዩናይትድ ስቴትስ እና ሌሎች ምዕራብ ሀገራት በስብሰባው መገኘታቸው አጠራጣሪ ሆኗል። በኢንዶኔዥያ ዋና ከተማ በባሊ የሚካሄደው የዘንድሮ ቡድን 20 ስብሰባ አብረን እናገግም ስናገግም እንጠንክር በሚል መሪ ቃል የሚደረግ ቢሆንም የኢንዶኔዥያ ፕሬዝዳንት ጆኮ ዊዶዶ ራሽያን ከስብሰባው ተሳታፊዎች ዝርዝር እንዲሰርዙ ከምዕራብ ሀገራት ከፍተኛ ግፊት እየተደረገባቸው ነው። የዋይት ሀውስ ፕሬስ ጸሐፊ ጂን ሳኪ ራሽያ ለስብሰባው ጥሪ ተላለፈላት ከስብሰባው በፊት ቢሆንም አሁን ግን መገኘት እንደሌለባቸው ለኢንዶኔዥያ አሳውቀናታል ብለዋል። ሆኖም ቻይና ሞስኮ በስብሰባው እንድትሳተፍ መደገፏ ዊዶዶን አጣብቂኝ ውስጥ እንደከተታቸው ተዘግቧል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪዎቹ የቅዳሜ መሰናዷችን ጋር መልካም ቆይታ።
ስመኝሽ ቆየ ለዜናዎቹ እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ሚያዝያ 22 2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voenews.com @voenews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን በቀዳሚነት ወደ ያዝነው ዘገባችን እንለፍ። በደቡብ ክልል የደራሼ ልዩ ወረዳ ዋና አስተዳዳሪን ጨምሮ 3 ሰዎች በወረዳው ታጥቀው ይንቀሳቀሳሉ በተባሉ ታጣቂ ቡድኖች መገደላቸውን የደቡብ ክልል ፖሊስ ኮሚሽን አስታወቀ። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ አለው።
የደቡብ ክልል ፖሊስ ኮሚሽን ኮሚሽነር አለማየሁ ማሞ ለአሜሪካ ድምጽ ዛሬ እንዳሉት በደራሼ ወረዳ ታጥቀው ይንቀሳቀሳሉ ያሏቸው ኃይሎች የወረዳውን ዋና አስተዳዳሪ ጫበርና አስፋን ጨምሮ የወረዳው የአሳና የእንስሳት ሀብት ልማት ጽሕፈት ቤት ቢሮ ኃላፊ ዶክተር ታደለ ታሪኩና አብሯቸው ተደብቆ የነበሩ አንድ አርሶ አደር በድምሩ 3 ሰዎች ተገድሏል ሲሉ ለአሜሪካ ድምፅ ተናግሯል።
ሰላም ኃይሎች በአካባቢው የፈጠሩት ግጭት አለ። በዚህ ሂደት ትናንትና ዛሬ ጠዋት ንጋት ላይ የወረዳውን አስተዳዳሪ ጨምሮ 3 ሰዎች ህይወት አልፏል።
ኮሚሽነር አለማየሁ ችግሩን ለመፍታት የጸጥታ ኃይሎች ወደ አካባቢ መግባታቸውና የሀገር አቋራጭ መንገድ ጨምሮ የተዘጋጉ መንገዶችን የማስከፈት ስራ እየተሰራ ነው ብሏል። ኮሚሽነር አለማየሁ ቁጥራቸውን ከመግለጽ የተቆጠቡት የፌዴራልና የክልሉ ልዩ ኃይል አባላት መስዋዕትነት ከፍለዋልም ብሏል።
መስዋዕትነት ከፍለዋል። በከፈቱት ተኩስ ጉዳት ደርሶባቸዋል። ስለዚህ ጉዳት የደረሰባቸውን አካላት የሚቻል መልኩ የተሰዉትን የማንሳትና የሚቻለን ቤት ማድረስ፣ ሌላም በክብር የመቅበር ስራ ሰራዊቱ ጋር እየተሰራ ነው ያለው።
የተወሰነው የክልሉ ልዩ ኃይል አባላት ትጥቅ ፈተው ህገወጥ ለሚሏቸው ቡድን እጅ ሰጥተዋል ተብሎ የሚወራውን አስተባብሏል። በወንጀሉ የተጠረጠሩ ግለሰቦችን ለመያዝ ግን እንቅስቃሴ መጀመሩን ለአሜሪካ ድምፅ ተናግሯል። ካለፈው ሳምንት አንስቶ በኮንሶ ዞንና በድራሼ ወረዳ አካባቢ ባለው ግጭት ቁጥራቸው የብዙ ሲቪሎች መገደላቸውና በአስር ሺዎች የሚቆጠሩ ዜጎች መፈናቀላቸውን የዓይን እማኞችን ጠቅሶ ቪኦኤ መዘገቡ ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
የም የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ ዝግጅታችንን ወደ ተከታዩ ዘገባችን እናልፋለን። ባለፈው ማክሰኞ በጎንደር ከተማ በቀብር ቦታ ላይ በተፈጠረ አለመግባባት በእስልምና እምነት ተከታዮች ላይ የደረሰውን ጥቃት ተከትሎ በተቀሰቀሰው ግጭት ህይወታቸው ያለፈው ሰዎች ቁጥር 14 መሆኑን የአማራ ክልል መንግስት አስታወቀ። 118 ሰዎች መቁሰላቸውንም ጨምሮ ገልጿል። የአማራ ክልል እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሰኢድ መሐመድ 20 የእስልምና እምነት ተከታዮች መገደላቸውን ለሮይተርስ መናገራቸው ይታወሳል። ጊዜያዊ ገደቦች መውጣታቸውና በከተማው ተግባራዊ መደረጉንም የክልሉ ሰላምና ጸጥታ ቢሮ ገልጿል። አስቴር መስጋናው ስርስራላት።
የአማራ ክልል መንግስት ዘግይቶ ባወጣው መረጃ በሳምንቱ መጀመሪያ በጎንደር በነበረው ግጭት የሞቱ ሰዎችን ቁጥር ይፋ አድርጓል። ከእስልምናና ከክርስትና እምነት ተከታዮች 14 ሰዎች መሞታቸውን ነው የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ደሳለኝ ጣሰው ለክልሉ መገናኛ ብዙሃን የተናገሩት። በከተማው ጊዜያዊ ገደቦች መጣላቸውን አክለው ገልጸዋል።
ሁለቱም ወገኖች ህይወት ላይ 14 ሰው ህይወት ሪፖርት ደርሷል። 118 የሚሆን ዜጎች ቁስለኛ ናቸው።
በግጭቱ ተሳትፈዋል የተባሉ ተጠርጣሪዎች ቁጥርም እስካሁን 373 መድረሱን ገልጸዋል አቶ ጣሰው። የኢትዮጵያ ሃይማኖት ተቋማት ጉባኤ ከሰሞኑ ባወጣው መግለጫ የፌደራል መንግስትና የአማራ ብሔራዊ ክልላዊ መንግስት የተፈጠረውን ችግር በማባባስ በህዝቦች መካከል ተጨማሪ ደም ማፋሰስን ለማምጣት እየሰሩ ያሉትን አካላት ከጥፋት ጉዟቸው እንዲመለሱ ማድረግ ይጠበቅባቸዋል ሲል አሳስቧል። የሰው ህይወት በማጥፋትና ንብረት በማውደም ተግባር ላይ የተሳተፉና ትብብር ያደረጉ አካላት በህግ አግባብ አስተማሪና ህጋዊ እርምጃ ሊወሰድባቸው እንደሚገባም ገልጿል። በሌላ በኩል ጎንደር ላይ በሙስሊሞች ላይ ተፈጽሟል የተባለውን ጥቃት ለመቃወም ትላንት ድሬዳዋ ላይ በነበረው ተቃውሞ የአንድ ህፃን ህይወት ማለፉንና 22 የጸጥታ ኃይሎች መቆሰላቸውን የከተማ አስተዳደሩ አስታውቋል። የአስተዳደሩ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ብሩክ ፈለቀ ትናንት በከተማዋ ተከስቷል ባሉት ሁከትና ብጥብጥ አንድ ታዳጊ በተባራሪ ጥይት ህይወቱ እንዳለፈ አስታውቀዋል። የክልሉ ፖሊስ ኮሚሽን የለውጥና ኮሚኒኬሽን ዳይሬክተር ኮማንደር ገመቹ ካቻ ለጋዜጠኞች በሰጡት መግለጫ እንዳስታወቁት በትላንትናው ዕለት በነበረው ግጭት 22 የፖሊስ አባላት ቀላልና ከባድ የአካል ጉዳት ደርሶባቸዋል ብለዋል። በባንኮችና በግለሰቦች ንብረት ላይም ጥቃት ተፈጽሟል ብለዋል። ከድርጊቱ አስተባባሪዎች መካከል አስቀድሞ በአስተዳደሩ ፖሊስ በወንጀል ክስ የተመሰረተባቸው እንዳሉበትም አስታውቀዋል።
ከዚህ በፊት በወንጀል ተግባር ላይ ተሰማሩ በድሬዳዋ ፖሊስ ጠቅላይ መምሪያ ስር መዝገብ የተደራጀባቸው ግለሰቦች በዚሁ ሁከትና ረብሻው ላይ ሰልፉን ሲመሩና ሲያስተባብሩ እንደነበረ ፖሊስ አረጋግጧል። በእነኚህ ኃይሎች ተገፍቶ የወጣውን ውስን የህብረተሰብ ክፍል ሁከትና ብጥብጥ አስነስቶ ግጭት ለማስነሳት ከፍተኛ ጥረት ተደርጓል። እነኚህ ኃይሎች በፈጸሙት ሁከትና ረብሻ የተለያዩ ባንክ ቤቶችን የመሰባበር፣ ኤቲኤሞችን የመስበር፣ የግለሰብ መኪኖችን የመሰባበርና በተለያዩ ግለሰቦች ላይ ጉዳት ሊያደርሱ ችሏል። በዚህም የድሬዳዋ ፖሊስ ጠቅላይ መምሪያ ይህን ጸጥታ ለማስከበር ባደረገው እንቅስቃሴ በእነኚህ ኃይሎች በተወረወረ ድንጋይ 22 የፖሊስ አባላት ከባድና ቀላል የአካል ጉዳት ደርሷል።
ለተቃውሞ ከወጡት መካከል የቆሰሉ ሲኖሩ እስከ ትላንት አመሻሽ ለሕክምና እርዳታ የመጡ ነዋሪዎች ቁጥር 11 እንደሚደርስ ከሆስፒታሉ ያገኘነው መረጃ ያመላክታል። የድሬዳዋ አስተዳደር የጸጥታ ግብረ ኃይል ካሁን በኋላ ሁከት በሚያስነሱ ላይ የጸጥታ ኃይሎች የማያዳግም እርምጃ እንዲወስዱ ትዕዛዝ ማስተላለፉንም የአስተዳደሩ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ብሩክ ፈለቀ አስታውቋል። በሁከቱ የተሳተፉ 89 ተጠርጣሪዎች በቁጥጥር ስር መዋላቸውንም ኮማንደር ገመቹ ካቻ አስታውቀዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። ባለፈው መጋቢት ኢትዮጵያ ከትግራይ አማጽያን ጋር የተኩስ አቁም ስምምነት ማድረጓን ስታስታውቅ 15 ወራት የፈጀው የእልቂት ጦርነት እንዲያበቃ ሊያደርግ ይችላል ለተባለው የሰላም ንግግር ተስፋ አሳድሮ ነበር። በሰሜን አማራ ክልል የሚገኙ አንዳንድ አካባቢዎችም ለአፍታም ቢሆን ወደ ሰላም ተመልሰዋል። ሰላማዊ ሰዎች ደም አፋሳሹ ጦርነት የሚያበቃበትን ቀን በመጠባበቅ ላይ ናቸው። የቪኦኤው ሄነሪ ዊልኪንስ ያጠናቀረውን ዘገባ ደረጀ ደስታ ያቀርበዋል።
የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ለሰብአዊነት የተኩስ አቁም መደረጉን ከአምስት ሳምንት በፊት አስታውቀው ነበር። ይሁን እንጂ ያ ቃል ከወዲሁ መፍረስ ጀምሯል። በሰሜን የአማራው ክልል ጦርነቱ ቀንሶ ነበር። ባለፈው ሳምንት ግን እንደገና ተቀስቅሷል። በኦሮሚያ ዞን ድንበር አዋሳኝ በሸዋሮቢት አቅራቢያ በሚገኙ ሰላማዊ ሰዎች ላይ የፋኖ ሚሊሻ ቡድኖች ተኩስ በከፈቱ ጊዜ በተነሳው ግጭት በስፍራው የነበሩ የአይን ምስክሮች የተመለከቱትን ለቪኦኤ ተናግረዋል። የአይን ምስክር የነበሩት አቶ ወንደሰን ማሞ የሚከተለውን ብለዋል።
I was 3 kilometers away when the conflict erupted. Mulale, the epicenter of the conflict, is almost burned to the ground, like a Taye town was.
ግጭቱ ሲጀመር 3 ኪሎ ሜትሮች ርቀት ላይ ነበርኩ። ሞላሌ ግጭት የተስፋፋባት ዋና ቦታ ናት። በአመት ጊዜ ውስጥ እንደደረሱት 3 የብሔር ተኮር ግጭቶች ልክ አጣዬ ከተማ እንደነበረው ወድማለች።
በአማራ ክልል የሚገኙ ተራሮች በመንግስት ኃይሎች በህዋትና አማራ ሚሊሻ ቡድኖች መካከል ለወራት የሚካሄዱ ግጭቶች ማስተናገጃ ሆነዋል።
People have lost their homes.
እዚህ ያሉ ሰዎች ቤታቸው ወድሞባቸዋል። ዘመዶቻቸው ተገድለውባቸዋል። ህይወታቸው ተሰናክሏል። ያነጋገርኳቸው ብዙዎቹ ሰዎች የሚፈልጉት ሰላም ሰፍኖ ማየት ነው።
ከነዚህ መካከል እሳቸው ብቻ ባይሆኑም ወይዘሮ ደመቁ አሊ አብዱ ባለፈው አመት የህዋት ወታደሮች ቤታቸውን ከተቆጣጠሩ በኋላ የተወሰደው ወንድ ልጃቸው ተገድለውባቸዋል።
አይጧሪ ሱብየኖ ኮሲክቻው
When I confirmed my child's death,
የልጄን መሞት ሳረጋግጥ ብቻኝነት በጣም ተሰማኝ። የወደፊቱ ተስፋዬ የተነጠቀ መሰለኝ። ያላባት ስለሚያድጉት ሁለቱም ልጆች አሰብኩ። ካለሱ መኖር አስጠላኝ።
በኢትዮጵያው የርስ በርስ ጦርነት በሁለቱም በኩል ያሉት ወገኖች በሰብአዊ መብት ጥሰት ተከሰዋል። ይህ በመብት ድርጅቶች የቀረበው ምስል የመንግስት ኃይሎች የተወሰኑ የትግራይ ቡድኖችን ሲገድሉ የሚያሳይ ነው። አህመድ መሐመድ ሰይድ የህዋትን ወታደሮችን በመኖሪያው አካባቢ ካለ ከተማ ለማስወጣት የተዋጋ የአገሬው ሚሊሻ ነው። በመጨረሻም ውጊያው ተጠናቋል በሚል ተስፋ አድርጎ ነበር። ይህንንም ሲገልጽ
እንግሊዝ ሰላም ያው ያለፈው ትምርት ነው።
I hope such conflict will never come back again. All parties
እንደዚህ ያሉ ግጭቶች ተመልሰው እንደማይመጡ ተስፋ አድርጋለሁ። ሁሉም ትምርት አግኝቷል። ሁሉም ሰው የሰላምን ዋጋ ስለተገነዘበ ሰላም እንዲሰፍን የሚተጋ ይመስለኛል።
ይሁን እንጂ የኦሮሞ ልዩ ዞን መንግስት ቃል አቀባይ ጀማል ሐሰን የህዋት በአማራ ክልል መገኘት በአማራ ክልል የሚገኙ ሌሎች የሚሊሻ ቡድኖችን አጠናክሯቸዋል ይላሉ።
ዞኑ ላይ አደጋ ያደረሱት
In the special Oromo zone both forces have a common goal
በኦሮሞ ልዩ ዞን ሁለቱም ኃይሎች አንድ ግብ ወይንም ኢላማ አላቸው። የሁለቱ ጥምረት ፖለቲካውን መልሶ ለመቆጣጠር እንዲያስችላቸው የመንግስትን መዋቅር በማፈራረስ የጋራ አጀንዳ ላይ የተመሰረተ መሆኑ ግልጽ የሆነ ይመጣ ይመስላል።
በኦሮሞ ዞን የሚገኙት የኦሮሞ ተወላጆች በአማራ ክልል የተከበቡ ናቸው። ባለፈው ጥር ጠቅላይ ሚኒስትር አብይ በአገሪቱ ሰላምን ለማውረድ ብሔራዊ ንግግር እንደሚደረግ አስታውቀው ነበር። ይሁን እንጂ ህዋትን ጨምሮ በግጭቱ ተሳታፊ የሆኑትን በርካቶችን ቡድኖች አላካተተም በሚል ትችት አስነስቶባቸው ነበር። በኢትዮጵያ የፖለቲካ ተንታኝ የሆኑት ኪራም ታደሰ እንዲህ ይላሉ።
From all parties involved divergence have also started to emerge.
እዚህ ውስጥ በተሳተፉ ወገኖች ሁሉ ላይ ተስፋ አድሮ ነበር። ይህም በሚቃወሙ ወገኖች መካከል ልዩነት መታየት ጀምሯል። በተለይም እዚህ ውስጥ ባልተካተቱ ወገኖች ዘንድ ተአማኒነቱ አጠያያቂ ሆኗል።
ሌላው እንኳን ባይሆን ቢያንስ አዲስ ውጊያ በተቀሰቀሰበት በዚህ በአማራው ክልል የሚገኙ ነዋሪዎች የሚመኙት ሰላም የሚመጣ ስለመሆኑ እርግጠኛ መሆን የተቻለ አይመስልም።
በሰሜኑ የሀገሪቱ ክፍል የተፈጠረው ጦርነት በተለይ ለአማራና አፋር ክልሎች የስራ አጥ ቁጥር መጨመር አባባሽ ምክንያት ሆኗል ሲሉ የፌዴራል የስራና ክህሎት ሚኒስትር ሙፈሪያት ካሚል ተናግረዋል። በሀገሪቱ ያለውን የስራ አጥ ቁጥር ለመቀነስ መስሪያ ቤታቸው ገበያውን መሰረት ያደረገ ስልጠና ለመስጠት መዘጋጀቱንም ሚኒስትሩ አገልጿል። ከዚህ በፊት በተለያዩ ዩኒቨርሲቲዎችና ኮሌጆች ተመርቀው ስራ ፈላጊ ለሆኑ ወጣቶች እንደገና ስልጠና ለመስጠት ዝግጅት ላይ መሆኑንም አክለው ገልጸዋል። ሚኒስቴር መስሪያ ቤታቸው በአማራ ክልል በጦርነቱ ምክንያት የወደሙ ኢንተርፕራይዞችን መልሶ ለመገንባት የሚውል የ80 ሚሊዮን ብር የሚገመት የቁሳቁስና የገንዘብ ድጋፍ አድርጓል። አስቴር ምስጋናው ዝርዝር አላት።
በአማራ ክልል በብዙ ሺህ የሚቆጠሩ ስራ አጥ ወጣቶች ይገኛሉ ይላል 20,000 ወጣቶችን በስሩ የያዘው የአማራ ስራ አጥ መሐንዲሶች ማህበር ሊቀመንበር ወጣት ሐሺም ማዛን ነው።
በሃይድሮሊክ ኢንጂነሪንግ ተመረቀ ስመረቅ በርካታ ሰፊ የውሃ ሀብት አለን፣ አፈር ምን አለን። ስለዚህ የተሻለ አይደለም ለኔ ለሀገር ትልቅ አስተዋጽኦ እናደርጋለን በሚል ብዙ ጓደኞቻችንም በዛ ልክ ግራጁዌት አደረግነ። ግን የተጠበቀ ነገር በአለው የተቃረ ቅጥር ቢባል አሁን ሪል ያለው ነገር እውነት ለመናገር 40,000 50,000 60,000 አንጣን ይቀጥር በጣም የተበላሸ አሰራር ነው ያለው። ስለዚህ ቅጥር እንኳን ሲቀጥር ለይስሙላ ዝም ብሎ ማስተዋቂያ ምናምን ይወጣል እንጂ በገንዘብ ነው ሁሉም ነገር የሚሆነው።
የፌደራል የስራና ክህሎት ሚኒስቴር ሙፈሪያት ካሚል የአማራ ክልልን ጨምሮ በተለያዩ አካባቢዎች የስራ አጥነት ችግር አሳሳቢ ፈተና መሆኑን ጠቅሰዋል። በሰሜኑ የሀገሪቱ ክፍል የተፈጠረው ጦርነት ደግሞ በተለይ በሁለቱ ክልሎች የስራ አጡን ቁጥር እንዲጨምር ምክንያት ሆኗል ብለዋል።
ጦርነቱ አባባሽ ምክንያት ሆኖ አፋርንም ጨምሮ ተጨማሪ አዳዲስ ስራ አጥነት እንዲፈጠር አድርጓል። በነበረው ላይ
እንደ ሀገር ከጊዜ ወደ ጊዜ እየጨመረ የመጣውን የስራ አጥ ቁጥር ለመቀነስ የኢንዱስትሪዎችን ፍላጎት ያሟላ ገበያው የሚፈልገውን ስልጠና ለመስጠት ዝግጅቱ ተጠናቋል በማለት አብራርተዋል ወይዘሮ ሙፈሪያት።
መዋቅራዊ ችግሮች ናቸው ያልናቸው የስርዓተ ስልጠና ችግር፣ ገበያው የሚፈልገውና ተማሪዎች ሰልጥነው የሚወጡት በቴክኒክና ሙያ በዩኒቨርሲቲዎችም ያልተጣጣመ ሆኖ የሚገኝበት ሁኔታ አለ። ለዚህ የመጀመሪያው ስራ የገበያውን ፍላጎት መሰረት ያደረገ ስርዓተ ስልጠና መዘርጋት ነው የሚሆነው እና አንዱ ላለፈው 6 ወራት ትኩረት ሰጥተን ስንሰራ የቆየ ነው ስርዓተ ስልጠናውን የማስተካከል ጉዳይ ነው። ይህ ደግሞ አሁን ባለንበት ዘመን እጅግ ተፈላጊነት ያለው ጉዳይ ነው። ሀርድ ስኪሉም ቢሆን የሚሰለጥኑበት ገበያው ከሚፈልገው ጋር ያለመጣጣም አለውና የኢንዱስትሪዎችን ፍላጎት መሰረት ያደረገ ዳሰሳ አካሄደ ከሚኒስትር መስሪያ ቤቶች እንደ መጀመሪያ ዙር ከ8 ሚኒስትር መስሪያ ቤቶች ጋር እዚህ ፍላጎት ላይ የተመሰረተ ሰፊ ስራ ነው እየሰራ ነው። የኢትዮጵያ ገበያ፣ የዓለም ገበያ፣ ሌሎችም ገበያዎች ምን አይነት የሰለጠነ የሰው ኃይል ይፈልጋሉ የሚሉ ጉዳዮችን የሚተነብይ ስርዓት ነው ማለት ነው። የዚህ ስርዓት ግንባታ ተጀምሯል።
በኢትዮጵያ በየአመቱ ለ3 ሚሊዮን ስራ አጥ ወጣቶች ቋሚ የስራ እድል ለመፍጠር እቅድ መያዙን የገለጹት ሚኒስትሯ ለኢትዮጵያም ሆነ ለዓለም ገበያ ብቁ የሆኑ ምሁራንን ማፍራት ቀዳሚ ስራ እንደሆነ ነው የተናገሩት። እንደ ሚኒስትሯ ገለጻ ከዚህ በፊት ከዩኒቨርሲቲዎችና ከሌሎች የትምህርት ተቋማት ለተመረቁ ወጣቶች ክህሎት የሚያሳድግ ስልጠና ለመስጠት ዝግጅት ተጀምሯል ብለዋል።
ከዩኒቨርሲቲ የሚሆን ከቴክኒክና ሙያ ተቋማት ሰልጥነው የወጡ ሙያተኞች ሪስኪል መደረግ አለባቸው። የጎደላቸውን ክህሎት የሚሞላ ስልጠና ሊሰጣቸው ይገባልና ይህንንም መሰረት ያደረገ ስራ ለመስራት የሚያስችል ስርዓት ይኖረናል። ወደፊቱ አፓረንትሺፕ ላይ በስፋት እየሰራን ያለ ነው።
መስሪያ ቤታቸው በአማራ ክልል በጦርነቱ ምክንያት ለወደሙ ኢንተርፕራይዞች ማጠናከሪያ የሚሆን 187 ሚሊዮን ብር ግምት ያላቸው ቁሳቁሶችንና ገንዘብ ለክልሉ መንግስት አስረክቧል። ድጋፉን የተረከቡት የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ ተከታዩን ብለዋል።
ስልጠናና ክህሎት ሚኒስቴር ቴክኒክና ሙያ ተቋሞችን ወድመው ተዘርፈው አገልግሎት ውጭ መሆናቸውን በማየት አጠቃላይ ሚኒስትር መስሪያ ቤቱ ተጠሪ ተቋማት እና የክልል ቢሮዎች በጋራ መልሰን የወደመውን የተዘረፈውን ሀብት በመተካት እና ደረጃውን የጠበቀ በማድረግ መማር ማስተማሩና ስልጠናው እንዲቀጥል ማድረግ እንችላለን ብላችሁ በአይነትም በገንዘብ ያደረጋችሁት አስተዋጽኦ ከፍተኛ ማሳያ መሆኑ መገንዘብ ይቻላል።
በዚህ ዓመት በአማራ ክልል 1.5 ሚሊዮን ለሚጠጉ ስራ አጥ ወጣቶች ቋሚ የስራ እድል መፈጠር መቻሉንም ተገልጿል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
እንደ ዩክሬን የመከላከያ ሰራዊት አገላለጽ የሴት ወታደሮችና መኮንኖች ከዩክሬን ተዋጊ ጦር 15 ከመቶ የሚሆነውን እጅ ይሸፍናሉ። እንደ አውሮፓውያኑ አቆጣጠር ከ2014 ጀምሮ ከ30,000 በላይ ዩክሬናውያን ሴቶችም ተዋጊ አርበኞች ሆነዋል። እነዚያ ቁጥሮች ከሩሲያ ወረራ ወዲህ ደግሞ እጅግ በጣም ጨምረዋል። ማሪያ ፕሩስ ተከታዩን ዘገባ ልካለች። ደረጀ ደስታ እንደሚከተለው ያቀርባል።
ከእለታት በአንዱ የዩክሬን ጦርነት ቀን በኪየቭ አስተርጓሚ ሆና ብቅ ያለችው ኤቭጌኒያ ኤርማልድ እጩ ሌፍተናንት ሆነች። ከዚያም የዩክሬን ድንበር አስከባሪ፣ በመቀጠልም በዩክሬን ሰራዊት ውስጥ የአንድ ልዩ ጦር መኮንን ከመሆን ደርሳለች። ወደ ሰራዊቱ የገባችበትን ምክንያትና መንገድ እንደሚከተለው ትገልጸዋለች።
ሰራዊቱን መቀላቀል የፈለግኩት በዩክሬን ወታደራዊ እርምጃ መወሰድ በተጀመረበት እንደ አውሮፓውያን አቆጣጠር በ2014 ዓ.ም ነበር። ይሁን እንጂ ያን ጊዜ በጣም ህፃን የሆነ ልጅ ነበረኝ። ጦርነቱ በተጀመረበት በዚያ ሰዓት ግን ምንም አላቅማማሁም። አሁንማ ሌላ ነገር መስራቱም ጨርሶ አላስበውም።
ያሮና ኮርንሁዝ የተዋጊ ጦር ህክምና ቡድንን በመቀላቀል የዩክሬንን ጦር ማገልገል ከጀመረች 2 ዓመት ሆናት። ሰራዊቱን ስለመቀላቀሏ እንዲህ ትላለች።
ሰራዊቱን የተቀላቀልኩት ሁልጊዜም እሱን ማድረግ እፈልግ ስለነበረ ነው። የገባሁት እንደ አውሮፓውያን አቆጣጠር በ2014 ዓ.ም አልነበረም። ምክንያቱም በዛን ወቅት ሚያዝያ ወር ላይ ልጅ ወልጄ ነበር። እንደ አውሮፓውያን አቆጣጠር በጥር 2020 ሰራዊት ውስጥ የነበረው የፍቅር ጓደኛዬ ግንባር ላይ የሞተበት ወቅት ነበር። ከዚያ በቃ እሱን ለማስታወስ ስል ጦርነቱን ለመቀላቀል ወሰንኩ።
እንደ ዩክሬን መከላከያ ሚኒስቴር ገለጻ ከሆነ እንደ አውሮፓ አቆጣጠር በ2021 መጨረሻ አካባቢ ወደ 32,000 የሚጠጉ ሴቶች የዩክሬንን ተዋጊ ጦር ተቀላቅለዋል። ካትሪያና ፕራይማክ የዩክሬን ሴት አርበኞች ንቅናቄ ተባባሪ መስራች ናት። ላለፉት 7 ዓመታት በዩክሬን ጦር ውስጥ ስለ ሴቶች መብት ስታገለግል ቆይታለች። ይህም ሁሉ ጥረት ተደርጎ ግን አሁንም ሴቶችና ወንዶች በሰራዊት ውስጥ እኩል አይታዩም ትላለች። ይህንንም ስትገልጸው
ሴት ልጅ ሰራዊቱን ከተቀላቀለች፣ ቤት ውስጥ ልጅ ቢኖራትና ከባሏ ጋር ከቤት የሚጠብቋት ከሆነ ስለዚህ ሴት ወግ አጥባቂው ማህበረሰብ ምን ሊል እንደሚችል ልታስብ ትችያለሽ። ምንም እንኳን ያው ሴት ልጅ የፈለገችውን የስራ መስክ የመምረጥ መብት ቢኖራትም ወይም ባልና ሚስትም ውትድርና ውስጥም ሊገቡ ቢችሉም ማለት ነው።
በዚያ ላይ ደግሞ ሴቶች የወንድ ባልደረቦቻቸውን አክብሮት ለማግኘት እጥፍ ድርብ መስራት ይኖርባቸዋል የምትለዋ ኤቭጌኒያ ኤርማልድ ይህን አክላበታለች።
እዚህ ላይ ግልጽ መሆን ፈልጋለሁ። ከሁሉም የከፉት 2 ሳምንታት ከባድ ነበሩ። አሁን ግን ጠንካራ ሰራተኝነቴና ጽናቴን አረጋግጫለሁ። ወንዶቹም ሙሉ ለሙሉ ተቀብለውኛል። አሁን ግን ታውቂያለሽ፣ በቃ ለእኔ እንደ ቤተሰቤ ናቸው።
እንደ አውሮፓ አቆጣጠር በ2014 የመጀመሪያው ወታደራዊ እርምጃ ዶናባስ ግዛት ላይ ከተወሰደበት ጊዜ አንስቶ ላለፉት 8 ዓመታት በርካታ ሴቶች በሰራዊት ውስጥ ከፍ ያለውን ስፍራ እያገኙ መጥተዋል። የዩክሬን ሴት አርበኞች ንቅናቄም ቢሆን በሰራዊት ውስጥ ደህንነትና መከላከልን ማዕከል ባደረገው አገልግሎት ውስጥ እያስመዘገቡ የመጡት የጾታ እኩልነት ለውጥ ቀላል የሚባል አይደለም። ካተሪያና እንዲህ ትገልጸዋለች።
ሴቶች አሁን በእኩልነት እየታዩ ነው። መብት እንዳላቸው ፍጥሮችም እየተወሰዱ ነው። ያ ትልቅ እርምጃ ነው። ከዚህ ቀደም ሰራዊት ውስጥ ማንም ሰው ስለ ወሲባዊ ጥቃትም ሆነ ማስፈራራት የሚናገር አልነበረም። አሁን ግን ይሄ ጉዳይ አይነኬ መሆኑ ቀርቷል። እየሰራንበት ነው።
ለአሁኑ ግን ትላለች ካተሪያና፣ ለአሁኑ ግን ለወንዶችም ሆነ ለሴቶች እጅግ በጣም አንገብጋቢ የሆነው ጉዳይ ለሁለቱም መሳሪያና መድኃኒት ማግኘት ነው። ለዚህ ደግሞ ከዩክሬን ጋር የተሰለፉ ምዕራባውያን አጋር አገሮች በሚችሉት ሁሉ መርዳት ይኖርባቸዋል ብላለች።
ወደ ተከታዩ ዘገባችን እንለፍ። ሚዲያ በሶማሌ በሴቶች ብቻ የሚካሄድ የመጀመሪያ የቴሌቪዥንና ራዲዮ ጣቢያ ነው። በተባበሩት መንግስታት ድርጅት የሚታገዘው ቢላን ሴቶችን በሚመለከቱ ጉዳዮች ዙሪያ በማተኮር ፕሮግራሞችን ያሰናዳል። የሴቶች መብቶች እንዲከበሩም ይሟገታል። አህመድ መሐመድ አደን ከሞቃዲሾ ያጠናቀረውን ሪፖርት ቆንጅታየ ታቀርበዋለች።
ቢላን ሚዲያ ሞቃዲሾ ውስጥ መከፈቱ የሶማሊያ ሴቶች በዚች ወንዶች የበላይ በሆኑባት ሀገር ሴቶች የአደባባይ ስፍራቸውን ለመያዝ የሚያደርጉትን ጥረት አንድ እርምጃ ያስመዘግብበታል። ቢላን በሶማሊኛ ብሩህ ጥርት ያለ ማለት ነው። የጣቢያው መስራች ሴቶችም ሴቶችን የሚመለከቱ ትላልቅ ጉዳዮች ትኩረት እንዲያገኙ እያደረግን የጣቢያችንን ስም እናከብራለን ብለዋል። የቢላን ሚዲያ ዋና አዘጋጇ ናስሪን መሐመድ ኢብራሂም ታብራራለች።
ብራምሽከን ወሐሎጉ ተለገለይን
የጣቢያችን መርሃ ግብር ማህበረሰቡ ላይ በተለይ ደግሞ ሴቶች ላይ የተደቀኑትን አያሌ ችግሮች ለማሸነፍ የታቀደ ነው። ሴቶችን የሚመለከቱ ብዙ ታሪኮችን ጋሃድ እናወጣለን። ይፋ እንዲወጣ ስለማይፈቀድ ነው እንጂ በማህበረሰባችን ውስጥ ብዙ ነገር ይደርሳል። ቢላን ያወጣዋል።
ቢላን ሚዲያ በሴቶች ብቻ የሚካሄድ ጣቢያ መሆኑ መደፈር ጾታዊ ጥቃት ወይም የሴቶች ጤና ችግሮች ብዙውን ጊዜ ቸል በሚባሉባት የሶማሊያ ወጋጥባቂ ህብረተሰብ ውስጥ ለውጥ ያመጣል ብለው መስራቾቹ ተስፋ አድርገውበታል። ቢላን አላማው ከዋና ዋናዎቹ የሀገሪቱ የዜና ማሰራጫዎች ጋር ፉክክር ውስጥ መግባት ሳይሆን የራሳችንን ጎዳና ቀይሰን የሴቶችን ድምጽ አጉልቶ ለማሰማትና ወንዶች የበላይ በሆኑባት ሀገር አጀንዳዎች ላይ ተጽዕኖ ለማሳደር ነው ብለዋል። የቢላን ምክትል ዋና ዘጋጅ ፋቲ መሐመድ አህመድ እንዲስትል ታስረዳለች።
ወሐንዲ ከራው ሐክሊፈ ኢን ሰማዩ ኢዳዓት አምር ባይ
ይህን ጣቢያ የመሰረት ነው ባመዛኙ ለሞቃዲሾ በአጠቃላይም ለሶማሊያ ሴቶች ብለን ነው። ሶማሊያ ውስጥ ወንዶችም ሴቶችም የሚሰሩባቸው መገናኛ ብዙሃን ተቋማት አሉ። ነገር ግን ሁሉም ወይ በወንዶች የሚመሩ ናቸው ወይም ባለቤቶቹ ወንዶች ናቸው። እናም ሴቶችን የሚመለከቱ ችግሮች ቦታ ተሰጥቷቸው በጥልቀት ውይይት አይደረግባቸውም።
በሴቶች ላይ በሚደርስ ጥቃት ዙሪያ በጥልቀት ውይይት አለመደረጉ አንዱ ማሳያ ነው ብላለች ፋቲ። የቢላን ሚዲያ አላማው ትርፍ ማግኘት እንዳልሆነም ታስረዳለች።
ገንዘብ
ለመስራት አይደለም የተነሳ ነው፣ ይልቁንም የሴቶችን ውጤታማነትና አቅም ለማሳየት ነው። ስለዚህ የኛ ፍላጎት የሙያ ክህሎቶቻችንን አሳድገን ከሙስናና ከወንዶች ወከባ ነጻ በሆነ መድረክ ለመስራት ነው።
የመገናኛ ብዙሃን ኢንዱስትሪ ባልደረቦች ጽንፈኛ እስላማዊ ታጣቂ ቡድኖች ጋዜጠኞችን ከመጉዳት ከመግደልም ጭምር ወደ ኋላ በማይሉባት ሀገር ሴት ጋዜጠኞች ብቻቸውን የሚዲያ ተቋም መክፈታቸው ድፍረት የተመላበት እርምጃ ነው ይላሉ። ለሴት ጋዜጠኞች ደግሞ ይብሳል። ሴት ጋዜጠኞች አሁንም ቢሆን በዜና ተቋማት ወሲባዊ ትንኮሳ፣ የባህል ተጽዕኖ፣ የቤተሰብ ተጽዕኖ ወዘተ ከወንዶቹ አቻቸው ያነሰ ክፍያም ጭምር መሳሰሉ ተግዳሮቶችን እየታገሉ ነውና። በሶማሊያ ለጋዜጠኞች ነጻነት የሚሟገተው የሶማሊያ ጋዜጠኞች ስብስብ ሶማሊ ጀርናሊስት ሲንዲኬት የጾታ ጉዳዮች ኃላፊዋ ሂንዳ ጃማ እንዲህ ሲሉ ያስረዳሉ።
ይህ ራዲዮ ጣቢያ ብዙ ችግር ሊገጥመው ይችላል። በሴቶች ብቻ የሚመራ እንደመሆኑ ባህላዊ ፈተና ሊደቀንበት ይችላል። ሴቶች ብቻቸውን መስራት ወይም ብቻቸውን በጋዜጠኝነት ሙያ መሰማራት በሶማሊያ ህብረተሰብ አልተለመደም። ከሃይማኖት አኳያም ደግሞ አንዳንዶቹ የሃይማኖት መሪዎች ሴት ሚዲያ ውስጥ ምን አገባት የሚሉም ሊኖሩ ይችላሉ።
ቢላን ሚዲያ ባለፈው እሁድ ስርጭቱን ጀምሯል። የተዘረዘሩትን በርካታ ፈተናዎች አሸንፎ መዝለቅ አለመዝለቁ ወደፊት የሚታይ ይሆናል።
እያደመጣችሁት ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ስርጭት ነው። ዝግጅቶቻችንን በተመለከተ አስተያየት ሲኖራችሁ
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ወይም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱ ትችላላችሁ። የአሜሪካ ድምፅ ቪኦኤ።
አሁን ወደ ተከታዩና የቀዳሜ ምሽትን ሰፋ ያለ ጊዜውን ወደሚወስደው ዘገባችን እንወሰዳችሁ። በኢትዮጵያ በፍጥነት እየተባባሰ ለመጣው የዋጋ ግሽበት አስቸኳይ ልባት የሚሰጥ የአቅርቦትና የዋጋ ማረጋጊያ ቦርድ ሊቋቋም እንደሚገባ የዘርፉ ባለሙያዎች አሳሰቡ። የኢትዮጵያ ኢኮኖሚክስ አሶሲዬሽን የዋጋ ግሽበትና የፖሊሲ አማራጮችን በተመለከተ ያደረገውን ጥናት ይፋ ባደረገበት ወቅት የሀገር ውስጥና የውጭ ግጭቶች በኢትዮጵያ ለተከሰተው የዋጋ ግሽበት ከፍተኛ አስተዋጽኦ ማበረከታቸውን አስታውቋል። እንደ አውሮፓውያን አቆጣጠር ከ2015 ዓ.ም ጀምሮ በኢትዮጵያ ግጭቶች በከፍተኛ መጠን እየጨመሩ በ2021 ብቻ ከ1500 በላይ ከፖለቲካ ጋር የተያያዙ ግጭቶች እንደነበሩና እነዚህም ለዋጋ ግሽበት ጉልህ አስተዋጽኦ ካበረከቱ ዋነኛ ችግሮች መካከል መሆናቸውን የአሶሲዬሽኑ የጥናትና የምርምር ክፍል ኃላፊ ዶክተር ደግዬ ጎሹ ገልጸዋል። ከውጭ ደግሞ የሩሲያና የዩክሬን ግጭት በሀገሪቱ ያለው የዋጋ ግሽበት በፍጥነት እንዲባባስ ማድረጉን የአሶሲዬሽኑ ዋና ስራ አስፈጻሚ ፕሮፌሰር መንግስቱ ከተማ አብራርተዋል። በአሁኑ ወቅት የኢትዮጵያ ዋጋ ግሽበት ቀዳሚ ከሆኑ 10 የዓለም ሀገራት አንዷ መሆኗን ያመለከተው ጥናቱ የመፍትሄ እርምጃዎችንም ጠቁሟል። ኬኔዲ አባተ ሰፋ ያለ ዘገባ አለው።
የኢትዮጵያ ኢኮኖሚክስ አሶሲዬሽን ባለፈው ረቡዕ ሚያዝያ 19/2014 ዓ.ም ይፋ ባደረገው የጥናት ግኝት በኢትዮጵያ ከጊዜ ወደ ጊዜ እየተባባሰ በመሄድ ላይ የሚገኘው የዋጋ ግሽበት ዋነኛ ምክንያት ያላቸውን ከአቅርቦትና ከፍላጎት ጋር የተያያዙ ነጥቦችን መለየቱን አስታውቋል። ከአቅርቦት ጋር በተያያዘ ከተጠቀሱ 6 የዋጋ ግሽበት ምክንያቶች መካከል የሀገር ውስጥ የእርስ በርስ ግጭት አንዱ መሆኑን የጥናቱን ውጤት በተመለከተ ጋዜጣዊ መግለጫ የሰጡት የአሶሲዬሽኑ የጥናትና ምርምር ክፍል ኃላፊ ዶክተር ደግዬ ጎሹ ገልጸዋል።
ግጭት በተለይ እንደኛ ሀገር ብዙ ዳይቨርሲቲ ባለበት ሀገር ይጠበቃል። ግን ያለፉት 20-30 ዓመታት የሚያሳየው እስከ 100ና እንደዚህ አካባቢ የሚሆኑ ግጭቶች በኢትዮጵያ ውስጥ ያን ያክል የዋጋ ግሽበት አያስከትሉም። ብዙም የተለመደ ነገር ስለሆነ በጣም የሚታወቁ ግጭቶችና ደረጃቸውም የሚታወቅ ቢሆንም ማለት ነው። ግጭቶች ይኖራሉ፣ ይቀጥላሉ፣ ዋጋው ብዙ ለውጥ ሳያመጣ ማለት ነው። በጣም የሚገርመው ከ2015 ጀምሮ ግን እንደ አውሮፓ አቆጣጠር ነው በሙሉ ምነግራቸው ዓመታት ከፍተኛ የግጭት ሁኔታ መከሰት አለ በሀገሪቷ ውስጥ። በ2021 ብቻ 1529 ከፖለቲካ ቫዮለንስ ጋር የተያያዙ ግጭቶች ተከስተዋል። ንጹሐን ዜጎችን ኢላማ ያደረጉ ወደ 424 ግጭቶች በአንድ ዓመት ብቻ ተከስተዋል። ግጭቶቹ ምንድን ናቸው የሚለውን ስታው ለዚህ አባባሽ የሆኑ ብዙ ምክንያቶች አሉት። በዘር፣ በሃይማኖት፣ በጎሳ፣ በመሳሰሉ ሊሆን ይችላል። መከፋፈል ካለባቸው ከፍተኛ ችግር ካለባቸው የአፍሪካ ሀገሮች ኢትዮጵያ ሁለተኛ ናት። እንደዚሁም ከፍተኛ የህዝብ የሀገር ውስጥ ህዝብ መፈናቀል አለባት ከሚባሉት ሀገሮች ኢትዮጵያ 6ኛዋ ናት ከአፍሪካ። ይህም የግጭት ምንጭ ነው። እንደዚሁም ኢንስቲቱሽናል ፍራግመንቴሽን የተቋማት መበጣጠስ የደረሰባት ሀገር ከአፍሪካ 13ኛዋን ደረጃ ይዛለች ማለት። የጸጥታ ችግር አለባቸው ከሚባሉት ከፍተኛ ችግር አለባቸው ከሚባሉት ኢትዮጵያ 10ኛ ሆናለች በ2001 ማለት ነው። እነዚህ ሁሉ የግጭቱ መንስኤዎች ተደርገው ሊወሰዱ ይችላሉ። ግጭት ማለት አጠቃላይ የምርት ግብአትን ያጠፋል፣ የማምረቻ ቦታን ያጠፋል፣ ምርቱን ያጠፋል፣ አጠቃላይ የምርት ስርጭት በአገር ውስጥ እንዳይካሄድ ያደርጋል። የእሱ መከሰት ዋጋን እንዲጨምር አይደለም የሚያደርገው፣ ኢንፍሌሽን ኤክስፕሎድ እንዲፈነዳ ነው የሚያደርገው፣ ወይም እንዲገነፍል ነው የሚያደርገው በአንድ ጊዜ። ለዛ ነው በዚህ አንድ ዓመት ውስጥ ዋጋ በሚገርም ሁኔታ ነው ስካይሮኬት ያደረገው ማለት ነው።
ሌላው ከሀገራዊ የዋጋ ግሽበት አባባሽ ምክንያቶች መካከል በጥናቱ የተጠቀሰው የግብርናና የኢንዱስትሪ ምርቶች አቅርቦት ማነስና የሀገሪቱ የኢኮኖሚ መዋቅር በአገልግሎት ዘርፍ የበላይነት መመራቱ እንደሆነም ነው የጥናቱ አቅራቢ ዶክተር ደግዬ ያብራሩት።
በእኛ ኢኮኖሚ አወቃቀር ወደ 3 ሴክተሮች አሉ። ዋና ዋና ሴክተሮች ግብርና፣ አገልግሎት ዘርፉና ኢንዱስትሪ የሚባለው ነው። ከ2001 እስከ 2014 ድረስ ግብርናና አገልግሎት ዘርፉ ቅድሚያ ለመውሰድ ከፍተኛ ፉክክር ውስጥ ነበሩ። በመጨረሻ ግን በ2014 የአገልግሎት ዘርፉ አጠቃላይ ኢኮኖሚውን መምራት የጀመረበት ሁኔታ አለ። ይሄ የሆነው እንግዲህ የኢንዱስትሪ ዘርፉ በአቅርቦት ዘርፍ የተፈጠረውን ክፍተት ግብርና በመቀነሱ ምክንያት የተፈጠረውን ክፍተት ከመሸፈኑ በፊት የአገልግሎት ዘርፉ ኢኮኖሚ መምራት የቻለበት ሁኔታ አለ። በእኛ ሀገር ነባራዊ ሁኔታ ኢንዱስትሪ ዘርፍ ስንል አምራች ዘርፍ ይባል እንጂ እንዲሁ በደፈነው 17% የሚሆነው ወደ 23% ነው ኢንዱስትሪ ዘርፉ የሚሸፍነው። 17% የሚሆነው መልሶ አገልግሎት ነው፣ ኮንስትራክሽን ስለሆነ ማለት ነው። አምራች ዘርፉ በኢንዱስትሪ ውስጥ 5.3% ብቻ ነው። ስለዚህ ሁለቱም ዘርፎች ሞሮለስ አገልግሎት ዘርፍ ናቸው። ሰርቪሱ ወደ አገልግሎት ዘርፉ ወደ 33% ይሸፍናል። ኢንዱስትሪውም እንደዚሁ በአጠቃላይ 54% 55% የሚሆነው የኢትዮጵያ ኢኮኖሚ የአገልግሎት ዘርፍ ሆኗል። ስለዚህ ሁሉም ሴክተሮች ዋጋን ቢያባብሱ አገልግሎት ፍላጎትን ይፈጥራል እንጂ አቅርቦትን ስለማያመጣ ማለት ነው። በዚህም የተነሳ ኢትዮጵያ በማኑፋክቸሪንግ ዘርፍ ከአምስት ዝቅተኛ ማኑፋክቸሪንግ ዘርፍ አላት ከምትባለው የአፍሪካ ሀገሮች ከአምስቱ አንዷ ናት። በዚህም የተነሳ ኢንዱስትሪ ዘርፉም በዋናነት ኢንፍሌሽናሪ ነው እንላለን። ዋጋን ሲያባብስ ነው የቆየው። የኢትዮጵያ ኢኮኖሚ ልክ ሌሎች ሀገሮች ኢንፎርሜሽን ቴክኖሎጂ ኢኮኖሚስ ደርሰዋል እንደሚባሉት ሀገሮች ኢኮኖሚው በአገልግሎት ዘርፍ እየተመራ ነው ማለት ነው። ስለ ኢኮኖሚክ ስትራክቸሩ ባድሪ ስትራክቸር ነው እንላለን። አሁን ባለው ሁኔታ በዚህ ስትራክቸር ዋጋን ለመቆጣጠር የሚያስችል ምንም አይነት ኢኮኖሚያዊ መዋቅር የለንም እንላለን።
ለኢኮኖሚ እድገት ቁልፍ ሚና ያለው የመሬት አቅርቦት በከፍተኛ ደረጃ መውረዱም ከዋጋ ግሽበት አባባሽ ምክንያቶች መካከል ነው።
ለግብርና በሉት ለማናቸውም ኢንቨስትመንት ቤቶችን ለማምረትና ለመሳሰሉት ዋና ግብዓት ስለሆነ መሬትን በሚገባ መጠቀም ምርትና ምርታማነትን ለማሳደግ በጣም ወሳኝ ጉዳይ ነው። እዚህ ጋር የምናየው በ2016 አካባቢ መሬትን በአግባቡ የማቅረብና የመጠቀም መብት ምንም አይነት የመሬት ስሪት ሳይቀየር ማለት ነው። ላለፉት 45 ዓመታት በኢትዮጵያ ውስጥ የመሬት ስሪት አንድ አይነት ነው። መሬት በመንግስት ነው ያለው። ግን 96% ነበር መሬትን በአግባቡ የማቅረብና የመጠቀም ችሎታችን በ2016። አሁን 21% ወርዷል። ብዙውን ጊዜ ሰዎች የመሬት አቅርቦት ችግር አለ ሲባል መሬት ከግል ወደ መንግስት ከመንግስት ወደ ግል ይሁን ብለው ኮንትሮቨርሻል ነገር ያነሳሉ። ባለው የመሬት ስሪት እንኳን መሬታችን በአግባቡ ወሳኙን የምርት ግብአት መጠቀም አልቻልንም። ይሄ መዋቅራዊ ችግር ነው። የተሳካለ ድረስ ለኢንቨስትመንት የሆነ መሬት ማቅረብ አንችልም። ለአርሶ አደሮች በሚገባ መጠቀም አይችሉም። መሬትን በአግባቡ ለቤትም ምርት ሆነ ሌሎቹ መጠቀም አንችልበት ሁኔታ አለ። ስለዚህ የመሬት መብትን በተመለከተ ኢትዮጵያ በ2007 67ኛ የነበረችው ከ129 ሀገሮች በ2001 115ኛ ሆናለች። ይህ የሚያሳየው ስጋት የነበረውን መሬት በግል ቢሆን ይሻል ነበር ብሎ የሚከራከሩ አሉ። የሚያነሱት አርጉመንትም በአግባቡ አይጠቀሙበትም ነበር። ያ ምናልባት ደርሶ ሊሆን ይችላል። ዞሮ ዞሮ ግን ባለው የመሬት ስሪት መሬታችንን አቅርበን ምርትና ምርታማነትን አሳድገን የህዝባችን ዌልፌር ማሻሻል እንዳልቻል ያሳያል።
ለዋጋ ግሽበት ወይም ንረት በዋና ዋና ምክንያትነት በጥናቱ የተለዩት ሌሎች ነጥቦች ከውጭ ምንዛሪ እጥረት ጋር በተያያዘ የገቢ ምርቶች ወይም የኢምፖርት ማነስ፣ የውጭ ምንዛሪ ክምችት በከፍተኛ መጠን መውረድና የብር አቅም ማነስ፣ እንዲሁም በገቢ ምርቶች ላይ የሚጣለው የግብር መጠን ከፍተኛ መሆን ናቸው። ዶክተር ደግዬ ጎሹ እንዳብራሩት ከፍላጎት ጋር በተያያዘ ለዋጋ ግሽበቱ በምክንያትነት ከሚጠቀሱት መካከል ደግሞ የፍጆታ መጠን መጨመር፣ በገበያው ላይ የገንዘብ መጠን መጨመር፣ ኢኮኖሚ አቅም አንጻር የወጪ ንግድ ወይም ኤክስፖርት መጠን ማነስና የባንክ ወለድ ምጣኔ የተዛባ መሆን እንደሚገኙበት ነው በጥናቱ የተመለከተው። የዋጋ ግሽበት አባባሽ ከሆኑት የሀገር ውስጥ የእርስ በርስ ግጭትና ሌሎች ምክንያቶች ባለፈ ከውጫዊ ምክንያቶች መካከል የሩሲያና ዩክሬን ጦርነት ዋነኛው መሆኑን የገለጹት ደግሞ የኢትዮጵያ ኢኮኖሚክስ አሶሲሽን ዋና ስራ አስፈጻሚ ፕሮፌሰር መንግስቱ ከተማ ናቸው።
የራሽያና ዩክሬን ጦርነት እንደምታውቁት በጣም ባልታሰበ ሁኔታ መከሰቱን ብቻ የሰማነው ነው። ሁላችን እንደምታውቁት ተጽዕኖ ግን ወዲያው የታየ ነው። በእኛ ሀገር ብቻ ሳይሆን ብዙ ሀገሮች ላይ ተጽዕኖ ታይቷል። በተለይ ተጽዕኖ የታየባቸው ሶስት ዋና ዋና ነገሮች አሉ። ስሪ ኤፍ ይሏቸዋል። ፉድ፣ ፊውል እና ፈርቲላይዘር ላይ ነው። ምግብ፣ ነዳጅና ማዳበሪያ ላይ ነው በዋናነት የነዚህ ተጽዕኖ በሌሎችም ሀገሮች የታየው። እኛ ሀገር ያባባሷቸው ነገሮች አሉ። ለምንድን ነው እዚህ ላይ የታየው ብለን ስናይ እነዚህ ሁለት ሀገሮች በግብርና ምርት በዓለም ላይ አቅርቦቱን አብዛኛውን ፕሮፖርሽን የሚሸፍኑ ስለነበረ ነው። ሁለተኛ ነዳጅ ነው። ነዳጅ ወደ ውጭ ከሚልኩት ራሻ ሁለተኛ ደረጃ ትይዛለች። ማዳበሪያ ራሻ አንደኛ ናት በመላክ ወደ ውጭ። የማዳበሪያ ደግሞ ከነዳጅ ጋርም ይያያዛል። ትል ናቹራል ጋዝ የሚባለው ማዳበሪያ ለማምረትም እንደ ግብዓት ስለሚጠቅም ከራሻ ውጭ ያሉ ማዳበሪያ አምራቾች ራሳቸው ምርታቸውን እንዲቀንሱ አድርጓል በነዳጅ ምክንያት። ስለዚህ በአጠቃላይ በጦርነቱ ምክንያት አንደኛ ምርት ተስተጓጉሏል ማለት ነው። ሁለተኛ ስርጭቱም ተስተጓጉሏል። ስርጭቱ አንድ በጦርነት፣ ሁለት በማዕቀብ፣ ሶስት አገራቱ በወሰኑት ውሳኔ ራሱ።
ፕሮፌሰር መንግስቱ የሩሲያና ዩክሬን ጦርነት በኢትዮጵያ ያለው የዋጋ ግሽበት ጫና እንዲበረታ ያደረገበትን ምክንያትም ያስረዳሉ።
ወደ እኛ ሀገር ደግሞ ስንመጣ አንደኛ በእነዚህ ምርቶች ራሳችንን የቻልን አልነበርንም። በሀገር ውስጥ የሚመረቱ ምርቶች የሉም። ማዳበሪያም ብንወስድ፣ ነዳጅ ብንወስድ፣ የምግብም ዘይትና ስንዴ የመሳሰሉትንም እናስገባ ነበር። ሁለተኛ እንደ ሌሎቹ አቅም እንዳላቸው ሀገሮች የመጠባበቂያ ክምችት የለንም። እኛ አንዳንድ ሀገራት ነዳጅ ባያስገቡም 3 ዓመት 4 ዓመት ከዛም በላይ ሊቆዩ የሚያስችላቸው ክምችት አላቸው። ምግብም እንደዛው። እኛ ያናቀም የለንም። ሶስተኛ የኛ ኢኮኖሚ ከራሽያና ከዩክሬኑ ጦርነት በፊትም በተለያዩ ኔቶች ተጎድቷል። ጤናማ አልነበረም። የኮሮና ተጽዕኖ አለ። የግጭቱ የውስጥ ግጭቱ የተፈጠረው አደጋ ድርቅ ያስከተለው ተጽዕኖ አለ። የዋጋ ንረቱ ራሽያ ዩክሬን ጦርነት በፊትም የነበረው የዋጋ ንረት አለ። እነዚህ ተደማምረው እኛ ላይ የሚኖረውን ተጽዕኖ የከፋ አድርጎታል ማለት ነው።
በኢትዮጵያ በጣም ዝቅተኛ ከሚባለው መካከለኛ እስከሚባለው የገቢ ደረጃ ውስጥ ያሉ የህብረተሰብ ክፍሎች የዋጋ ግሽበቱ ዋነኛ ተጎጂዎች መሆናቸውን የሚገልጹት የአሶሴሽኑ የጥናትና ምርምር ክፍል ኃላፊ ዶክተር ደግዬ ጎሹ በአሁኑ ወቅት ኢትዮጵያ በዋጋ ግሽበት ቀዳሚ ከሆኑ 10 የዓለም ሀገራት አንዷ መሆኗን ገልጸዋል።
ጃንዋሪ 2022 ላይ ያለፈው ሁለት ወር ወርሃ ኢንፍሌሽኑ 33% ነው። ተቀዱ ምግብ ወደ 42% ይደርሳል። አመታዊ 2021 23% ነው የምታሳዩ ዳይ። ስለዚህ ኦልሞስት ከሁለት ዲጂት ከ10% እና ከዛ በላይ ከሆነ በጣም ቆይቷል። ከ2015-16 ጀምሮ ነው ማለት ነው። በዚህም የተነሳ ኢትዮጵያ በዓለም ውስጥ ኢንፍሌሽናሪ ኢኮኖሚስ ከሚባሉት ውስጥ አንዷ ናት። አሶ አንዷ ናት። ኢንፍሌሽን የዋጋ ግሽበቱ በየሸቀጥ አይነቱ የሚለያይ ስለሆነ የምግብ ዋጋ ከፍተኛ አስተዋጽኦ ያደረገው ለዋጋ ግሽበቱ የትኛው ነው ካላችሁ በጣም ዋናው የሆነው ዳቦና የብር እህሎች 42% የሚሸፍነው የምግብ ግሽበት መዋጋ ግሽበት በዚህ የሚሸፈነው ምግባችንም ባስኬታችን ባስኬቱ እዚህ ላይ ነው። ሁለተኛው ቀጥሎ አትክልትና ፍራፍሬ የመሳሰሉት ናቸው። የሄል ፖሊሲ ኢንተርቬንሽን ስለሚጠቅም ነው። ምግብ ባልሆኑ ሸቀጦች ላይ በጣም ከፍተኛ አስተዋጽኦ ያደረገው ወደ 35% ከቤት ጋር የተያዙ ጉዳዮች ናቸው። ቤት ወደ መሬት ወደ አልኳቸው ይላል። ቅድም ወደ አልኳቸው በሁለቱም ዘርፍ ላይ ለግብርና በጣም ወሳኝ ነው። እህል ለማምረት መሬት የቤት አቅርቦትንም ለማመቻቸት በጣም ወሳኝ ነው። በሁለቱም መንገድ ኑሯችንን በጣም አክብዶታል ነው።
የዋጋ ግሽበቱን መከላከል ያስችላሉ በሚል በጥናቱ የተለዩ መፍትሄዎችንም አብራርተዋል።
ምንድን ነው መደረግ ያለበት? ባደረግነው ዲያግኖስቲክስ ምርመራ 6 ጉዳዮች በጣም ወሳኝ ናቸው። የኢትዮጵያን መዋቅራዊ ችግር ለመፍታትና አሁን ያለበትን ኢንፍሌሽናሪ ትሬንድ ለማስተካከል የሚል ነገር ነው። አንደኛው ከመሬት ጋር የተያያዘውን ችግር መፍታት ባይንዲንግ ኮንስትሬንት ነው። ቁልፍ ችግር አንዱ ይሄ ነው። ሁለተኛው ከሰው ኃይል ጋር የተያያዘ ነው። ሶስተኛው ከቴክኖሎጂ ጋር የተያያዘ ነው። ሌላው ወለድ ምጣኔ ጋር ወይም ማበደሪያም ማስቀመጫም ሪል ኢንተረስት ሬት የሚባለው ነው። የአገር ውስጥ ግጭትና ኢምፖርት ታሪፍ ወይም የማስመጫ ታሪፍ ከተፈቱ ሌሎቹ ችግር አይደሉም ማለት አይደለም። አንዱ ዋናው ችግር ከተፈታ ሌላውም ችግር አብሮ ሊፈታ የሚችልበት ስላለ ነው። አንድ ሀገር ያለው ሀብት ውስን ነው። በገንዘብ በማናው በሰው ኃይል በሉት በጊዜ በሉት ሁሉንም በአንድ ጊዜ ኢንተርቬን አድርጌ ሪፎርም አድርጌ መፍታት እችላለሁ ካለ ያ አስቸጋሪ ስለሚሆን መርጦ በተመረጡ ቦታዎች ላይ ሪፎርም ሰርቶ ሌሎቹን ግን አብረው እንዲፈቱ ማድረግ የሚለውን አቅጣጫ ተከትለን ነው።
በጥናቱ አስቸኳይ የተባለውን የመፍትሄ ሀሳብም ዶክተር ደግዬ አቅርበዋል።
የመጀመሪያው እንደ መፍትሄ አቅጣጫ እንደ እሳት አደጋ ልትወስዱ ትችላላችሁ። መከላከያ ኢሚዲየት ሪፎርም ያልነው በጣም አስቸኳይ መወሰድ ያለበት በኢትዮጵያ ውስጥ አሁን ያለው መንግስትም እንደሚለው በጣም በርካታ ችግሮች የሚባባሱት ሰው ሰራሽ በሆኑ ምክንያቶች ነው ይባላል። ለምሳሌ ሆርዲንግ አለ፣ ኢንፍሌሽን ኤክስፔክቴሽን አለ፣ ብላክ ኢኮኖሚ አለ፣ አሻጥር አለ ከውስጥም ከውጭ የሚለው ነገር ስላለ፣ ስለዚህ አቅርቦቱ በአግባቡ መምራት የሚችል በራሱ ገበያው መምራት አይችልም። አሁን ባለው ሁኔታ ገበያው አቅርቦቱን በአግባቡ ማሳልጦ መምራት አይችልም። እጥረት ባለበት ሁሉ አሻጥር ችግር ስለሚኖር ማለት ነው። ይህን የሚመራ አካል መቋቋም አለበት እንላለን እኛ። የአቅርቦትና የዋጋ ማረጋጊያ ቦርድ ወይም ሰፕላይ ኤንድ ፕራይስ ስታብላይዜሽን ቦርድ ብለነዋል እኛ። ይሄ መቋቋም አለበት። ለምን? አንደኛ አቅርቦቱን በአግባቡ መምራት። አቅርቦት ሲባል እንግዲህ የሀገር ውስጥ ብቻ አይደለም። ኢምፖርት ይደረግ ከተባለ ምን አልባሳት ኢምፖርት አድርገን እንችላለን? አሁን ባለው የውጭ ምንዛሬ ጥረት አንችልም። የግብርና ምርት አሁን በአሁኑ ጊዜ አርሶ አደሮች ማዳበሪያ አጥተው ስንዴ አታምርቱ ጤፍ አታምርቱ የሚባልበት ሁኔታ አለ። ለምን? እጥረቱ ስላለ ማለት ነው። ስለዚህ ይህንን ማረጅ የሚያደርግ የሆነ አካል ያስፈልጋል።
በዋናነት ከሩሲያና ዩክሬን ጦርነት ጋር በተያያዘ የተከሰተውን የዋጋ ግሽበት ችግር ለመከላከል መወሰድ ስላለባቸው እርምጃዎች ደግሞ የኢትዮጵያ ኢኮኖሚክስ አሶሲሽን ዋና ስራ አስፈጻሚ ፕሮፌሰር መንግስቱ ከተማ አስተያየት ሰጥተዋል።
በዋናነት የአገር ውስጥ ምርት ላይ አተኩሮ ማምረት ያስፈልጋል። በሂደት በአጭር ጊዜም በረጅም ጊዜም እንደየ ሁኔታው፣ ለምሳሌ በስንዴ ራስን መቻል፣ በዘይት ራስን መቻል፣ የቅባት እህሎችን ኤክስፖርት የሚደረገውን ወደ ሀገር ውስጥ መልሶ ዘይት በራሳችን አቅም እናመርትበት የመሳሰሉት የአገር ምርትን በከፍተኛ ሁኔታ መጨመር ያስፈልጋል። የሚባክኑ የምርት ግብአቶች መኖር የለባቸው። ወደ እርሻ መግባት ያለበት መሬት መግባት አለበት። መሰማራት ያለበት የሰው ኃይል መሰማራት አለበት። የመሳሰሉት በግብአት በኩል ምርት ራሱ ይባክናል። በእኛ ሀገር የፕሪ ሃርቨስት ፖስት ሃርቨስት ከምርት ከድህረ ምርት እና ቀድመ ምርት እነዛንም ለመቀነስ መጣር አለብን። አንዳንዴ ወደ 20-30% የሚሆኑ በዚህ አይነት የሚባክኑ አለ። ያንን ብክነት አሁን የምንቋቋምበት ደረጃ ስላልሆነ ያንን በተወሰነ ደረጃ መቀነስ ያስፈልጋል። ሌላው የኢነርጂ አጠቃቀማችንም እንግዲህ በተወሰነ ደረጃ የፊውል ኮስት ሲጨምር ማየት አለብን። ኢነርጂ ማኔጅመንታችን የኢነርጂ ሶርስን ዳይቨርሲፋይ ማድረግ። ሌላው ይሄ የማዳበሪያ ከውጭ የሚመጣው ውድ ስለሆነ የኦርጋኒክ የሚባለው ማዳበሪያ መጠቀም ግዴታ ነው። አማራጭ ሲጠፋ መደረግ ያለበት ነገር እሱ ነው። አላስፈላጊ የሆኑ ወጪዎች መቀነስ ጥሩ ነው። ኢኮኖሚያችን ችግር ላይ ባለበት ሁኔታ ያለንን ሪሶርስ በተወሰነ ደረጃ ፕራዮሪቲ ሰጥቶ የቅድሚያ መሰጠት ያለበት የትኛው ላይ ነው ብሎ መስራት ያስፈልጋል።
የውጭ ምንዛሬ ምንጭ ሳይጠቀስ በፍራንኮ ቫሎታ የሚገቡ ቁሳቁሶች የዋጋ ግሽበትን ከማረጋጋት አንጻር እንዳስፈላጊነታቸው ቅድሚያ የሚሰጣቸው ቁሳቁሶች መሆን እንዳለባቸውም የተጠቀሰ ሲሆን፣ ይሁንና ይህ አሰራር ሌላ ቀውስ እንዳያስከትል ጥንቃቄ ሊደረግ እንደሚገባ የአሶሲሽኑ የቦርድ አባልና ዋና ኤዲተር ዶክተር ቴዎድሮስ መኮንን ገልጸዋል።
ፍራንኮ ቫሎታ ስንፈቅድ ሰዎች ሄደው ቀጥታ ብላክ ማርኬት ወይም ፓራላል ማርኬት ሄደው ይገዛሉ ማለት ነው። ያንን ፓራላል ማርኬት ሄደው ገዝተው ሲያመጡ ፓራላል ማርኬት ውስጥ የውጭ ምንዛሬ ዲማንድ ይጨምራል ማለት ነው። ያ ደግሞ የብላክ ማርኬቱን ከፍ ያደርገዋል ዋጋውን። ዋጋው ከፍ ባለ ቁጥር ደግሞ ከኦፊሻሉ ጋር ያለው ጋፕ ፕሪሚየም የምንለው እየሰፋ ይመጣል። ያ ሲሰፋ መንግስት ወይ ማቀራረብ አለበት ወይ ይሄኛው እንዲወርድ የሚሰራውን ስራ መስራት አለበት። አለበለዚያ ጋፑ በሰፋ ቁጥር ኦፊሻሊ የሚመጣው የውጭ ምንዛሪ እየቀረ ይመጣል። ምክንያቱም ከውጭም ብር ዶላር የሚልኩ ሰዎች ከፍ ያለ ብላክ ማርኬት ዋጋ ካለ ወደ ብላክ ማርኬት ነው የሚሄዱት። ስለዚህ ፍራንኮ ቫሉታ ራሱ ዝም ብለን ምንም ችግር የሌለበት የፖሊሲ ውሳኔ አይደለም። ይሄ እንግዲህ ይሄን የምናገረው ምን ያህል ውስብስብ እንደሆነ እንድንረዳው ነው። ፍራንኮ ቫሉታ በቀላሉ ብለን በቃ ችግር የለውም የምንለው ነገር አይደለም። ብላክ ማርኬትን የበለጠ እንዲሰፋ እያደረገ ሊመጣ ይችላል። ያ ደግሞ ራሱን የቻለ ችግር ይኖረዋል። የውጭ ምንዛሪ ባላንሱን ያዛባዋል።
በኢኮኖሚያዊ ችግሮችና መፍትሄዎቻቸው ዙሪያ የኢትዮጵያ ኢኮኖሚክስ አሶሲሽን የሚያቀርባቸው ጥናቶች በመንግስት በኩል ምን ያክል ተቀባይነት እንዳላቸው ከቪኦኤ ለተነሳው ጥያቄ የአሶሲሽኑ የቦርድ አባልና የሲቪል ሰርቪስ ዩኒቨርሲቲ ምክትል ፕሬዚደንት ዶክተር ለማ ጉዲሳ ምላሽ ሰጥተዋል።
የኢኮኖሚክስ አሶሲሽን ከመንግስት የሚቀርቡ ጥያቄዎችንም ተቀብሎ የሚያስተናግድ ይህን ስንል ግን ኢኮኖሚስቶች ሰጀስት ያደርጓቸው ሁሉ በመንግስት በኩል ተቀባይነት ይኖራቸዋል ማለት ግን አይደለም። ራሳቸውም ካስጠኑ በኋላ የቀረበውን ሀሳብ በመረጃ ላይ ተንተርሶ የቀረበውን ዴታ አይተው ከሌሎች ነገሮችም ጋር ያገናዝባሉ። እንግዲህ ኢኮኖሚስቶች ብቻ አይደሉም እዛ ያሉ፣ ወይም የኢኮኖሚክ ዲሲዥን ብቻ አይደለም ያለው። የፖለቲካል ኢንተረስት አለ፣ ማህበራዊ ኢንተረስት አለ፣ ብዙ ሀገራዊ ነገሮች ስላሉ እነዛን ደምረው አይተው የሚያዋጣ ሆኖ ካገኙ ይተገብሩታል። ካልሆነ ደግሞ ሌሎች ፋክተሮች የሚበልጡባቸው ከሆነ በዛ መሰረት ይተገብራሉ። በዚህ መንገድ ብንረዳ
የኢትዮጵያ ኢኮኖሚክስ አሶሲሽን ለትርፍ ያልተቋቋመና የተለያዩ ኢኮኖሚያዊ ችግሮችን የተመለከቱ ጥናቶችን በማድረግ ለፖሊሲ አውጪዎች የሚያቀርብ ገለልተኛ ተቋም መሆኑን የሚገልጹት የአሶሲሽኑ አመራሮች መንግስት ከቀደሙት ጊዜያት በተሻለ መልኩ በአሁን ወቅት ከአሶሲሽኑ ጋር ተቀራርቦ በመስራት ላይ እንደሚገኝም አመልክተዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ለምሽቱ ወደ ያዝ ነው የመጨረሻ ዘገባችን እንወሰዳችሁ። መላኩ በላይ በኢትዮጵያ የባህል ሙዚቃ ተወዛዋዥ ነው፣ አሰልጣኝና የባህል አምባሳደር ነው። መላኩ በቅርቡ የቴድ ፌሎ ለመሆን ተመርጧል። የቴድ ፌሎ ውድድር በማህበረሰባቸው ውስጥ ተጽዕኖ መፍጠር የቻሉ ባለሙያዎች ተመርጠው የሚወዳደሩበትና ንግግር የሚያደርጉበት ነው። ኤደን ገረመው ከዚህ ቀደም ከመላኩ ጋር ቆይታ አድርጋ ነበር፣ እንደሚከተለው ይቀርባል።
የቀድሞ የጎዳና ተዳዳሪ የዛሬው ሎሬት የባህል ተወዛዋዡ መላኩ በላይ ራሱን ሲያስተዋውቅ እስክስታ አብሮኝ የተወለደው እኖረዋለሁም ይላል። የልጅነት ጊዜውን አዲስ አበባ በተለምዶ አቤቤ ሱቅ በሚባለው በእንግሊዝ ኤምባሲ አካባቢ ነው ያሳለፈው። በዛ ወቅት ታዲያ የሰፈር ድግስም ይሁን የጥምቀት ጨዋታዎች ላይ እየገባ ይጨፍርና ያደምቅ እንደነበረ ያስታውሳል። በማደጎ ያሳደጉት ወላጆቹ ህይወት ካለፈ በኋላም ትምህርቱን በማቋረጥ የጨፋሪነት ስራ አለ ወደ ተባለበት ወደ ካሳንችስ ፈንድቃ የባህል ቤት በመሄድ እንደ ማንኛውም ተወዛዋሽ በዛ ከታዳሚዎች በሚገኝ ሽልማት ጎዳና ላይ ያደረ ህይወቱን መጀመሩን ይናገራል። መላኩ ለባህል በተለይም የሀገር በቀል እንቅስቃሴዎችና ሙዚቃዎች መጥፋት ውስጥ ውስጡን ይበላው እንደነበረ ያስታውሳል።
አዝማሪው ሲባል ህዝቡ ላይ የተናቀ ነው፣ ግን ባህላችን ብሎ ሰው ይጨፍራል፣ ያከብራል፣ ይወዳል። ቤቱን ይዞት ባለቤትም የሚሰራው ለሱ ገቢ ማግኛ እንጂ ማዳንም አያስበውም። አንዱ ቤት አንዱ ይመጣል፣ እሱ የለታዊ ነገር መስራቱን ብቻ ነው። እና ያ ነገር ነው በጣም የሚያሳስበኝ የነበረው። እንደገና ውዝዋዜ ምንም የተከበረ ሙያ አይደለም። በቃ ወዛወዝ ያቅተኛል እንዴ? እሱ ምራቱ ዛፍም እኮ ይወዛወዛል ይችላል የሚል ተቀጥላ ነገሮች አሉበት። እና እሱ ሀገሬን በጣም ስለምወደው ስለ ሀገር ፍቅር ወይ ስለ ሀገር ያለውን ሀብት ስለ ሀገር መውደድ ስታወሪ በቃ በዛ ሰዓት የሆነ ተረት ተረት የምታወሪ ነው የሚመስለው፣ ከማንም ጋር ተግባቢ። ስለዚህ እሱ ውስጤ በጣም ይነድ ነበረ። እና እዚህም ደግሞ ህይወት ስላለ በቃ ሽልማቱ የሚሸልምሽን ሰው ትከታያለሽ እንጂ አንቺ ያለሽ ታለንት አይደለም። ለምን የሚክራ ያለ ወይ ትምህርት አለ፣ ምግብ አለ፣ ሰርቫይቫል ነገር ስላለ ገንዘቡን ቤትም እንዲመጣ ነው እንጂ የምትፈልጊ እዛ ላይ ያፎከስ አጋረኝ። ያ ያ ደግሞ ባህሉን እየጎዳው ምንም ባህሉ ባለቤት ሳይኖረው እያጣ ነው እንደምንሄድ ተሰማኝ። በዛ ውስጥ ነው እንግዲህ ያለው። አስተምር ነበር በየቤቱ ስፒከር ተሸክሜ፣ የኔ ኢንካም የማገኘው እሱ ነበረ። በጣም ሰው መድረክ ላይ ተሰራ ይወደኛል። አሊያንስ በጣም በአዝማሪ ትልቅ ነገር ሰርቷል እና እዛ ላይ እኔ የሌለበት መድረክ የለም ማለት ይቻላል። በወቅት በወር አንዴ ይቀርብ ነበረ። እኔ ህልሜን ድሪሜን አይቼዋለሁኝ። እኔ ለሰው ለማሳየት ነው ጥረት እያየሁት ነው።
መላኩ ከአምስት ዓመታት በፊት ካጠራቀመው ገንዘብና በወዳጆቹ ልገሳና ድጋፍ ፈንድቃ የባህል ምሽት ቤትን በመግዛት ወደ ፈንድቃ ባህል ማዕከልነት አሸጋግሮታል። በፈንድቃ ባህል ማዕከል ውስጥ ከሚጠጣው መጠጥ ጀምሮ ሁሉም ነገር ሀገር በቀል እንዲሆን ጥረት ማድረጉንም ይናገራል። ፈንድቃ የስዕል ጋለሪ፣ የቤተ መጽሐፍት እንዲሁም የተለያዩ አዳዲስ ገጣሚያና የጥበብ ቤተሰቦች የሚያድጉበት እንዲሆንም እጅግ ብዙ ጥረቶች መደረጋቸውን መላኩ ይገልጻል። ይሄ ደግሞ ጨፋሪዎች የሽልማት ገንዘብ ከመጠበቅ ውጪም ደሞዝ እንዲያገኙ ማድረግንም የጨመረ ነበር።
ያንን ህመም ስላለኝ ውስጤን ቁጭት ስላለ ልክ ስጀምረው ሙዚቃውንም የአዝማሪዎችን ኮምፖዝ ማድረግ ጀመርኩ። በደሞዝ ነው መጀመሪያ የጀመርኩት። አዲስ አበባ ውስጥ ለመጀመሪያ ጊዜ ደሞዝ የጀመርኩት ትንሽ። ከዛ በኋላ የሙዚቃውን መልክ በጠበቀ እንደ ትዝታ ባቲ፣ አንቺዬ፣ አምባሰልን በትክክለኛው እንዲሰሩ ሙዚቃ ጥሩ ሙዚቃ ያላቸውን ታለንት ተመስጠው ይዘት ሚንጆ እንዲያደርጉት ዳንሱንም በራሴ መንገድ ኬሮግራፍ በማድረግ ኮምፖዝ እያደረግኩኝ ጥሩ ጥሩ ነገር በማድረግ ዘመዝ ብመምጣት ጀመረ። ከዛ ወዲያው ደግሞ ሲጋራ ማጨስ አስቆምኩ። የዛሬ 11 ዓመት ምናምን። ከዛ ጠጅ የለም ነበር። ጠጅ በማስገባት አረቄ በማስገባት በነፃ እያቀመስኩኝ እያጠጣው አፍናሪ ቤት በቃ ውስኪ ያወረደ የሚቀበርበት ሀብታሙን የሚታይበት የዛ አይነት ስሜት ያለብን ህብረተሰብ ያለው እና ማለት እጅና አረቄን አገር በቀል እውቀቶችን ኬሚካል ያለኝ ነገሮችን በመናቅ ማለት ነው የወረደ አቅም የሌለው እንደሚጠጣ አይነት ስሜት በመረዳት እና ከሙዚቃውም ከሁሉም ከአቀራረቡም ከአለባበሱም ስነስርዓቱን ወጉን ማዕረጉን እንዲጠብቅ ክብሩን እንዲጠብቅ በማድረግ ውጭ ሰራ ስለነበረ የሚመጡ ሙዚቀኞች በጣም መዳረሻ እያደረኩት ከዛ በ2009 በፈረንጆች ኢትዮ ከለር የሚል ባንድ መሰረትኩ። ኢትዮ ከለር 3 ትውልድ ይታይበታል። አንጋፋዎቹ ጡረታ ወጥተው ወይም ጁኒየር ምስራ ነው የሚሰሩት፣ ተረስተዋል። በዘፈኖቻቸው አድገን ብዙ ችግር ውስጥ ሆነው ወይ አብረውን አጠገባችን ቆመው በአካል አያውቋቸውም እና እነሱን ከቤት በማምጣት እንደገና ደግሞ ራሱ ወላይታ ዘፋኝ፣ ሶማሌ ዘፋኝ፣ ኢትዮጵያ ሶማሌ፣ የኩናማ፣ ኮንሶ እንደዚህ ኦሪጂናሎችን በማምጣት ኢትዮ ከለር ላይ በቃ በ2 ሳምንት አንዴ በማቅረብ እንደገና ሸክላዎች አሰባስብ እገዛ ነበረ። ማጫወቻ እንኳን ሳይኖረኝ ኢቭን አዲሱ ትውልድ ሸክላ ምን እንደሆነ አያውቀውም እና እሱን በማሰባሰብ ለረጅም ጊዜ ኮንሰርቱን ከመጀመሪያው በፊት ለአንድ ሰዓት ሸክላውን አጫወት ነበር እና ሰው ኢንተረስቲንግ ሆነ። የራበውን ነገር የሚያገኙበት ቦታ አገኘ። በቃ ለመጀመሪያ ጊዜ እዛ ጋር እንደገና ማምጣት ኃይሉ ዲሳሳ ወደ 12 አልበም ያለ የኦሮምኛ ዘፋኝ ጋሽ ዮሐንስ አፈወርቅ ፍቅር እስከ መቃብር ዋሽንግተን እንደዚህ እንደዚህ እያሉ እነዚያም አረፉ እና በጣም እንደ አዲስ ከህዝብ ጋር ተገናኙ።
መላኩ ኮቪድ-19 በስራቸው ላይ ትልቅ ተጽዕኖ አሳድሮ እንደነበረ በመግለጽ ተወዛዋዦቹን ሳይበትን መቆየቱንም ይናገራል። የፈንድቃ የባህል ማዕከል መስራች ሆነው መላኩ በላይ ባለም አቀፍ ደረጃ በብዙ ሀገራት በመዞር የኢትዮጵያን ባህልና ውዝዋዜ ለዓለም ህዝብ አስተዋውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
የተከበራችሁ አድማጮች ለምሽቱ ያሰናዳናችሁ ዝግጅቶች ተጠናቀዋል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ አስተናግዳችሁ አመሸሁት ጽዮን ግርማ ነኝ። አብራችሁን ስለቆያችሁ